የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል ይያልን የከበረ ሰላምታችንን ያስቀደም የዛሬ የነሐሴ 25 2006 ወይንም እንደ አውሮፓ አቆጣጠር ኦገስት 31 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደተለመደው የተለያዩ ፕሮግራሞችን ማካተቱን ከወዲሁን ገልጻለሁ። በቅድሚያ የኢትዮጵያ መጻኢ ዕድሏ ላይ እንወያይ በሚል የሀገራችን የፖለቲካ አድማስ የሚዳስስ ጽሑፍ እናስደምጣለን። በመቀጠልም የሳምንቱን ዋና ዋና ዜናዎች ካስደመጥን በኋላ የሰሞኑን የህብረት ምስረታ አስመልክቶ የቀረበ ጽሑፍ ይነበባል። በመጨረሻም የተለመደው ሳምንታዊ የሬዲዮኑ ርዕሰ አንቀጽ መልእክት ከተነበበ በኋላ የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የፕሮግራማችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
I'm not going to be able to do it.
የኢትዮጵያ መጻይ ድሏ ላይ እንወያይ። አንዴ በዘውድ ስም ሌላ ጊዜ ደግሞ በሶሻሊዝም ስም ብሎም በዲሞክራሲና በህዝብ ስም በጸረ አሸባሪነት ህግ ስም የተለየ አመለካከት ያላቸውን ወገኖች ሁሉ እንደ ጠላት በመቁጠር አግራቸውን የሚወዱ ወገኖችን ሁሉ እንደ ጠላት በመቁጠር አግራቸውን ወደ ባሰ ውድቀት የሚገፈትሩ መንግስታትን ምን ብሎ መግለጽ ይቻላል? በህዝብ መስዋዕትነት የተገኘን ተደጋጋሚ የስር ነቀል ማህበራዊ ኢኮኖሚ ለውጥ እድል ያበላሹ እኔ ልግዛ እኔ ልምራ በሚል ተራይፕሎ የፖለቲካ ሽኩቻ አግራቸውን መቀመቅ የሚከቱትን የፖለቲካ ድርጅቶች እንዴት መግለጽ ይቻላል? በሰላም አብሮ በመኖርና በጋብቻ ተሳስረው አንዱን ዘር ከሌላው ለመለየት እስከሚያስቸግር ድረስ የተዋሃዱትን ህዝቦች ለመለያየትና ቤተሰብን ለማፍረስ ዜጎች በዘራቸው ልዩነት ምክንያት ብቻ ነው እንዲጠላሉና ጎራ ለይተው እንዲተላለቁ የሚገፋፉ የጎሳ ፓርቲዎች እንዳሽን የሚፈሉበትን አገር ምን ብሎ መተረክ ይቻላል? እጅግ በሰለጠነና ትሁት በሆነ መንገድ በሀገሪቱ የበቀሉት ወነተኞች ሰላማዊ ታጋዮች ይህን የለየለት አምባገነን አገዛዝ ላለፉት 23 ዓመታት የዲሞክራሲ ጥያቄዎችን እንዲመልስ በብዙ መንገድ ቢሞክሩም ምላሹ እስራት፣ እንግልትና ጥይት ሆኗል። በገዛዙ ልብ ደንዳንነት የተነሳ በሀገሪቱ ጋራና ሸንተረር ውስጥ የሚንቀሳቀሱ ከእስራት አንድ በላይ ብረት አንጋቾች እንዳሉ መታወቁ መጪውን ጊዜ አስፈሪ ያደርጋል። አያሌ ምዕተ ዓመታት የውጭ ጠላትን በህብረት በመመከት አርአያነት ያለው ጠንካራ አንድነትና የጋራ ታሪክ የመሰረቱትን ህዝቦች በፈጠራ ታሪክ ለመከፋፈል የቅጥፈት ፕሮፓጋንዳ ለሚያራግቡት ምን ስም ሊሰጣቸው ይችላል? የአባቶቻቸውን አኩሪ ታሪክ በመካድ አገሬ የሚሏትን ለማፍረስ ሌት ከቀን የሚሯሯጡ ጎሰኞችን ምን ብሎ መጥራት ይቻላል? ቀደም ያሉትን መንግስታት እየኮነኑ ካለፈው ባልተሻለና በባሰ ሁኔታ ከህግ ውጭ በሽህ የሚቆጠሩ ዜጎችን በማሰር ዳግም እስር ቤቶችን የሚያጨናንቁትን ጠመንጃ አምላኪ ያገዛዙ ፊታውራሪዎችንና ሹምባሹዎችን ምን ብሎ መግለጽ ይቻላል? ስደትን ያማረሩ ከስደት ተመልሰው ሌሎችን የሚያሳድዱ ቡድኖች ምን ሲያሜ ልንሰጣቸው እንችላለን? ደርግ የፖለቲካ ልዩነቶችን በውይይት መፍታት አይፈልግም ይያሉ ዘወትር በፕሮፓጋንዳ ቀላጤዎቻቸው የሚያደነቁሩን ዛሬ በተራቸው ተቃዋሚዎችን ልዩ ልዩ ስም በመስጠት በኃይል ለመጨፍለቅ በብሪት የሚደነፉትን ያድጋውያን ባህሪ እንዴት ማስረዳት ይቻላል? ቅንገጆች ጸረ ኢትዮጵያ ኃይሎች ብሎም ሃያላን መንግስታት በየዘመኑ የኢትዮጵያ ፖለቲካ ጣልቃ ለመግባት እንዲያመቻቸው አድርገው ሲቀይሱት ኖረዋል። ኢጣሊያ፣ አሜሪካ፣ እንግሊዝ፣ የቀድሞ ሶቪየት ህብረት፣ አብዛኞቹ የመካከለኛው ምስራቅ አገሮች፣ ግብጽና ሱዳን ለዚህ ደባ የሚጠቀሱ ናቸው። በሀገራችን ስልጣን አክሊል ለመድፋት በለስ የቀናቸው ያለፉት መንግስታትና የዘመኑ ፈርዖኖች በእውነት ለመናገር አልሆነላቸውም። የምዕራባውያኑ ሀገራት መሪዎችም ቢሆኑ ለዲሞክራሲያዊና ሰብአዊ መብቶች መከበር ከልብ ዘብ የቆሙ አይመስለኝም። ከዋት ያድግ ካድሮች በኩል ለምን እንዲትሆናላችሁ? ዲሞክራሲያችን እኮ ገና ታዳጊና ጨቅላ ነው ይሉናል። ከሁሉም የሚያሳዝነው ግን የተወሰኑ ኢትዮጵያውያንና አንዳንድ የፖለቲካ ቡድኖች ይህንን የጠላቶቻችንን ደባ ለማስፈጸም በየዘመኑ ደፋ ቀና ሲሉ መታየታቸው ነው። ለዚህም ምክንያት ገና ስልጣን ሲጨብጡ ለህዝብ ቃል የገቡትን ዲሞክራሲ በመሸፈጥ የህዝብን ፍላጎትና ውሳኔ ባለመቀበል የፖለቲካ አቅጣጫዎችን ከድብቅ ዓላማቸውና ከጥቅማቸው አኳያ ይለውጣሉ። እንደገናም ያለ ህግ ያስራሉ፣ ሻሻቸውም ይገድላሉ፣ ብሎም ወደ ፍጹም አምባገነንነት ያመራሉ። በዚች ሀገር የስልጣን ኮርቻ ላይ ተፈናጠው የነበሩትን አሁንም እንደ ትሮይ ፎረስ የሚጋልቡት ጌቶቻችን ባህሪ ይህ ነው። ምናልባት በአዲሱ ጠርሙስ ላይ የቆየው ወይነ ጠጅ ተጨምሮበት ይሆናል። ትናንትም ዛሬም የኢትዮጵያ አገዛዞች አብይ ችግር ስልጣንና ዕውቀትን አቀናጅቶ የፖለቲካ ልዩነቶችን በማቻቻል ተባብሮ ለመስራት አለመቻላቸው ነው። ከስልጣን ተቀናቃኝ ፓርቲዎች ጋር የሚያስማሟቸው አበይት ነጥቦች እያሉ በልዩነታቸው ላይ ያለቀጥ ማተኮራቸው ነው። ራስን ብቻ ትክክለኛ አድርጎ በመውሰድና ሌላውን እንደ ስህተተኛና ብሎም እንደ ጠላት መቁጠራቸው ነው። ከኔ የተለየ ሐሳብ ይዞ የቀረበ ሁሉ ጠላቴ ነው በሚል እጅግ የተሳሳተ አመለካከት በመናወዛቸው ከመወያየትና ህዝብን አሳምኖ ከመርታት ይልቅ ቸኩለው ወደ ኃይል መጠቀም ማምራታቸው ነው። ደርጉም የህዋት ያድግ መንግስትም ማንኛውም ሰላማዊ ጥያቄ በኃይል ሲጨፈልቁ አስተውለናል። ልዩነታቸው ደርግ ማንኛውንም የኃይል እርምጃ በግልጽ ሲፈጽም፣ ያድግ ደግሞ በህግስም እንዲሁም በድቅድቅ የፈለገውን ማድረጉ ነው። ይህ በየትም አገር በልዩ ልዩ የታሪክ ወቅቶች የታየ ክስተት ነው። የዲሞክራሲያዊ አሰራር ባህል እየዳበረ ሲሄድ በሂደት የሚለወጥ ነው ብለው የሚያምኑ ሊኖሩ ይችላሉ። ግን በአገራችን ይህ ሂደት ያለ ቅጥ ረዘመ። በዚያ ትውልድ ብቅ ብለው የነበሩ ምርጥ ምርጥ የሀገሪቱ ልጆች ሞቱ፣ ተሰደዱ። ሁኔታው ትውልድን የመግደል ያህል ነበር። የአገሪቱን እድገት ሊያፋጥኑ የሚችሉ ትክክለኛ ፖለቲካ አቅጣጫ ሊያስይዙት የሚችሉ ምሁራን በራሳቸው ዜጎች ተገደሉ። ሌላ ቢቀር በአብዮቱ መባቻ ብልጭ ብሎ የነበረው ዲሞክራሲ ተመልሶ ጠፋ፣ አምባገነንነት ነገሰ፣ የእርስ በርስ ጦርነት ተስፋፋ፣ ውጤቱም ሀገር ቆረቆዘች፣ የወታደሮች መፈንጫ ሆነች። ለ17 ዓመት ሀገራችንን በማጥፋት አሳፋሪ ሂደት ተጓዝን። የህብረተሰባችን ሞራል፣ ባህልና እምነት ሳይቀር ዋዠቀ። እንዲህ ያናወዘ የመጣው ህይወት በደርግ መንግስት መገርሰስ ሌላ የለውጥ ጭላንጭል ለማየት ችሎ ነበር። ይህ ትውልድ ለሁለተኛ ጊዜ አገሩን ከማጥ የሚያወጣለት እድል አገኘ። ዜጎችን ከተመጽዋችነት ህዝቦች ከርስ በርስ መተላለቅ ለማዳን ዳግም እድል ተሰጥቶት ነበር። በአንድ ትውልድ ሁለት የስር ነቀል ለውጥ እድሎች ማግኘት የተለመደ ነው። ብዙ አገሮችና ህዝቦች ለዚህ አልታደሉም። 1966ቱን ህዝባዊ አብዮት ጥቂት ግኝቶች ብንጨብጥም በብዙ መልኩ አምልጦናል። በስንት ዜጎች መስዋዕትነት የተገኘው ያ ዕድል ሳንጠቀምበት ማምለጡ አሳዛኝ ነው። ከ1983 ዓመተ ምህረት ወዲህ ዳግም በከፍተኛ መስዋዕትነት ዕድል ሌላውን በር ከፍቶልን ነበር። ሆኖም ይህንንም ዕድል አገዛዙ ለስልጣኑ መሯሯጥ አበላሽቶታል። አገዛዙ አቋሙን እንደያዘ ከሰላማዊ የፖለቲካ ፓርቲዎች ያለውን ልዩነት አቻችሎ ሐሳብን በሕዝብ ፊት መሟገት፣ ለሕዝብ ፍርድና ውሳኔ በግልጽ ማቅረቡን ትቶ በቃል ሌላ እየተናገረ በተግባር ሌላ መሰሪ እንቅስቃሴ እያካሄደ አሁንም ለጥፋት ያደባል። ዛሬም በስልጣን ላይ ያለው አምባገነን ገዢ ልክ እንደ ደርግ ተቃዋሚ ቡድኖች በአገሪቱ የፖለቲካ ሕይወት ላለማሳተፍ የተለያየ ስም በመቀባትና በመኮንን ላይ ተጠምዷል። ወርቃማውን ጊዜያቸውን በፖለቲካ ሽኩቻና ሥልጣንን በመጠበቅ እያባከኑት ነው። በየማዕዘኑና በየብሔረሰቡ የተቋቋሙ ቡድኖች ለዚህ ወይም ለዚያ በማጎብደድ ወገን ለይተው የጎሪጥ እየተያዩ ተባብሮ ከመሥራት ይልቅ በሽኩቻና ግጭት ሕዝብ እንዲባዝን እየተደረገ ነው። የጎሳ ጥላቻና ጥርጣሬ እንዲነግስም ልዩነቶችን በማጉላት ላይ ያተኮሩ ይመስላል። ዛሬም ከችሎታ ይልቅ የፖለቲካ ታማኝነት ተመራጭ የሆነ በድርጅታዊ ሥራ ለካድሬዎች ቦታ እየተመቻቸላቸው ነው። ይህ ያልተዳደለ ሕዝብ ዛሬም እንደ ትናንቱ በጥቅመኞች፣ በአፈጮሌዎችና በጠመንጃ አምላኪዎች ወዲያ ወዲህ እየተዋከበ ኑሮውን የሚያሻሽልበትን አቅጣጫ እንዳይዝ እየተደረገ ነው። ባጉል ብልጣብልጥነት ጥቂት አድርባዮችን በየክልሉ አደራጅቶ በማሰማራት በስም ተቃዋሚ የፖለቲካ ፓርቲ ስም የሕዝብን ድምፅ ለመከፋፈል ተለጣፊ ድርጅቶችም እየተስተዋሉ ነው። ይህን መራራ እውነት ተገንዝበው መሥዋዕትነትን እየከፈሉ ያሉት ሰላማዊ ታጋዮች ሕዝቡን ማስተማር አለባቸው። በከተሞችና በየመሥሪያ ቤቱም የሚታየው የዚሁ ነጸብራቅ ነው። በጽድቅ የወጣ የዜግነት ደረጃ ያለ ይመስል አንዱ የመንግሥት አማኝና ፈታሽ፣ ሌላው ሁለተኛ ደረጃ ዜጋና ሌላው ተጠርጣሪ ተፈታሽ ሆኖ በየኬላውና በየመሥሪያ ቤቱ በር የሚደረግ ብርበራ ለአርባ ዘመን አብሮን ስለ ተጓዘ አንዱ የኑሮ ዘይቤ እየሆነ ነው። እጅጉን አንገት የሚያስደፋውና የማሰብ ችሎታችንን ጥያቄ ውስጥ የሚከተለው ለፈረንጆች የምናሳየው ሽርገዳ ነው። ለምሳሌ ያህል አንድ ፈረንጅና ሌላ በሻ ለሥራ ጉዳይ ወደ አንድ የመንግሥት ተቋም ቢሄዱ ፈረንጁ ላይ ፈተሽ ይችላል። ከተፈተሸም ሥርዓት ባለው ሁኔታ ይሆናል። በተቃራኒው ምስኪን አበሻ ከፈተሸው ጀምሮ በግርቢጥ እየታየ ወደ ቅጥር ግቢው ያመራል። እርስ በርሳችን አንከባበርም። ለዚህም ነው ተያይዘን እንዘጭ ብለን ለመውደቅ የተቃረብ ነው። የመላው ሰው ልጅ ጥቅምና ደስታ፣ ሁሉም መልካም ተግባር የተመሠረተው በፖለቲካ መቻቻልና አቋምን በማሸጋሸግ ድርድር ነው። ዝነኛው አሜሪካ ኤድመንድ ቡርክ ከአሜሪካ ጋር መታረቅ በተሰኘው ጽሑፋቸው የገለጡት ይህ ለጥቅስ የበቃ ቁም ነገር ትምህርት ሊሆነን ይገባል። እያንዳንዱ የፖለቲካ ድርጅት አቋሙን አክሮ ከዚህ ንቅንቅ አልልም ከማለት ይልቅ ግትርነትን እያለሳለሱ ወደሚያስማማ መቀራረብ ማሸጋሸግ ተገቢ ነው። ሙጭጭ ብለን የያዝነውን በኔ በልጥ ተያይዞ መጥፋትን አገር የማቆርቆዝ እልህና ጎጂ ባሕሪ ማስወገድ አለብን። ይህ ዐይነቱ መጥፎ ልማድ ከቶውንም ከዲሞክራሲ ጋር የሚሄድ አይደለም። ለዘመናት የተጠናወተንና ውድቀታችንን ያፋጠነውን ይህን ባህል ለመለወጥ እያንዳንዳችን ራሳችንን መመርመር ይገባናል። በሀገራችን የፖለቲካ ሂደት አልፎ አልፎ አንዳንድ ደካማ ቡድኖች ድርጅታዊ ነጻነት ሳይኖራቸው በስም ብቻ ከሌላው ጉልበተኛ ቡድን ጋር እየሰሩ ነው ስለተባለ ይህን እንደ መልካም የፖለቲካ መቻቻል የሚወስዱም ካሉ ተሳስተዋል። ሀገሪቷን ጥሩ ሀብት በእጁ መዳፍ ያስገባውን ብረት እስከ አፍንጫው የታጠቀው ገዥ መደብ ተቃዋሚዎቹን ሁሉ የግርምቢጥ ከማየትና ወደ ወህኒ አምባ ከመወርወር ቁጭ ብሎ የመነጋገር ባህል ቢኖረው ኢትዮጵያ ችግር ውስጥ ባልገባች ነበር። ግራም ነፈሰ ቀኝ ባለ ጠመንጃዎቹ የመቻቻልና ያቋም ማለሳለስ ግንባር ቀደም አርአያነት ማሳየት መጀመር አለባቸው። ለምሳሌ ያህል አፋኙ የፕረስ ሕግና የጸረ አሸባሪነት ሕግ በሕግ ባለሙያዎች መከለስ አለባቸው። ሌሎችም ባለነፍጦችን በዲሞክራሲያዊ ሕዝብ ትግል ለመርታት ጠንክረው መታገል እንጂ ወደ ጠመንጃ መወርወር መውረድ አይኖርባቸውም። ስለሆነም በመላው ዓለም የሚገኙ አገር ወዳጅ ኢትዮጵያን ለእውነተኞቹ ሰላማዊ ትግል አቀንቃኞች ልባዊ ማድረግ ይኖርባቸዋል። እናት ኢትዮጵያን ከሞት አፋፍ ለመመለስ ፍጹም ሰላማዊ በሆነ መንገድ ይህ ክፉና ጨካኝ አገዛዝ ከመንበሩ ዘወር ማለት ይገባዋል። የጠመንጃ ትግል ውጤት ለዚች ሀገር የሚጠቅም አይመስለኝም። እንደ ኤሮፓ አቆጣጠር 23/2014 ዩኤንዲፒ ባወጣው ጥልቅ ጥናት ይህች ታላቅና ጥንታዊ የመንግሥት ታሪክ የነበራትና ሀገር የመሰባበር ፍራጃይል አደጋ ሊያጋጥማቸው ከሚችሉት ሀገራት ውስጥ በ21ኛ ደረጃ ላይ እንደምትገኝ አስደንጋጭ መረጃ ይፋ አድርጓል። ከዚህ የምንረዳው ቁም ነገር ቢኖር ወደ ብሔራዊ እርቅ የሚያሸጋግረን የሰለጠነ ትግል ስልት ለኢትዮጵያ መድህን ሊሆን እንደማይችል ነው። የህብረተሰብ የረጋ ሕይወት ዘላቂነት የሚኖረው አንተምተው በሚል የአቋም ማሸጋሸግ ብቻ ነው። ዝነኛው አሜሪካዊ ምሁር ሳሙኤል ሃንሰን ለፖለቲካ ወዳጃቸው ባስዌል በጻፉት ደብዳቤ ውስጥ የጠቀሱትን ይህን ፍሬ ቃል እኔም ዛሬ በዚህ ጋዜጣ አማካኝነት ለባለጠመንጃዎቹ የአገራችን መሪዎችና ከእውነት ጋር ለተፋጠጠው ፓርቲዎች እንደ አንድ የሀገሩ ጉዳይ ቁልፍ ባነሳው ተራ ግለሰብ ስም ላስተላልፍ የምሻው መልእክት ነው። ለዘመናት ሲንገላታ በኖረው ሕዝብ ስም ለሰላምና ለዲሞክራሲ አገዛዙ ፊት አውራሪዎች ከልባቸው ዕድል እንዲሰጡና የዓይንህ ቀለም አላማረኝም በማለት ተቃዋሚዎችን ሁሉ ዘብጥያ ከመወርወር ተቆጥበው በመቻቻልና በአቋም ማሸጋሸግ ተባብረው መሥራት የግድ የሚልበት ጊዜ ላይ ደርሰናል። ሁላችንም የምንመኘው ዲሞክራሲና ነጻነት እስከሌሉ ድረስ የኢትዮጵያ የመከራ ዕድሜ የመራዘሙ እውነት አይቀሬ ይመስለኛል። አባቶቻችን በብዙ መሥዋዕትነት ያቆዩልንን ሀገር እኛ ደግሞ በትራችን በውይይትና በመቻቻል ለውጤት ልናበቃት ይገባል። ስለሆነም ሁሉም ኃይሎች በተለይም አገዛዙ ሥልጣን የሕዝብ መሆኑን ለፍላጎቶቹ መገዛት ውሳኔውን ማክበር አለባቸው። እኔ እወቅልሃለሁ ማለት ትተው የወደፊት ዕድሉንና መሪዎቹን ራሱ እንዲወስን ሳያዋክቡት ሳያወናብዱትና ሳያታልሉት በግልጽ አቋማቸውን ለሕዝብ ፍርድ ያቅርቡ። በሚስማሙባቸው ላይ በማተኮር ተቻችለው በሂደት ልዩነታቸውን ለማጥበብ መሥራት ይገባል። የእኔ አስተያየት በልዩ ልዩ ነጥቦች ላይ ያላቸው የተለያየ አቋም በማቅረብ በሕዝብ ፊት እንከራከርበት የሚል ነው። የኢትዮጵያ መጻኢ ዕድል የሚያሳስባቸው እውነተኛ የፖለቲካ ኃይሎችና ገዢው መደብ ከቂም በቀል በጸዳ ስሜት የተለያዩ ሐሳቦችን በማፋጨት ለሕዝብ ዘላቂ ጥቅም የሚበጀውን ጭብጥ ነጥሮ እንዲወጣ እንወያይ፣ እንከራከር። በዚህ ሂደት እንማማርበታለን። የአቋም ልዩነቶች ወደ ፍጥጫና ግጭት ሳያመሩ በውይይት እንዲያልቁና በሕዝብ ውሳኔ እንዲፈቱ ይረዳል ብዬ አምናለሁ። Thank you.
አርማጆቻችን ከዚህ ቀጥለን ሳምንቱ ዋናው ነዛናችን እናስደምጣለን። በቅድሚያ ማርስ ዜናዎቹ የትግራይ ለስልጣን የሰበሰባቸው ወጣቶች ተቃውሞቸውን ያሰሙ ነው። በትግራይ ግፋ ያገዛዝ ምክንያት ብዙ ጋዜጠኞች ለስደት እየተዳረጉ ነው። በአባይ ተፋሳሽ ሀገሮች ተጠቃሚ የሚባሉት ሀገሮች ስብሰባ የግብጽን አቋም ተቀብሎ ቀጠሮ በመስጠት ተበተነ። በኢትዮጵያ ማዕድን ፍለጋ ላይ የተሰማሩ ድርጅቶች ውጤት አልባ ሆነናል አሉ። የአፍሪካ ስደተኞች ከሊቢያ የባህር ዳርቻው ወደ አውሮፓ ለመንጓት የሚያደርጉ ሙከራ እንደቀጠለ ነው። በሊቢያ እርስ በርስ ጦርነቱ ተባብሷል። የተባበሩት መንግስታት የጸጥታ ምክር ቤትም ውሳኔ አስተላልፏል። ዜናዎች በዝርዝር። በኢትዮጵያ የተማሪዎች ተቃውሞ እንደቀጠለ ነው። የሰዓቱን ብልሹነት በይፋ እየተተቸበት ነው። ከቅርብ ጊዜ ወዲህ ወጣቱን የትግራይ ወያኔ ካድሬ የማድረጉ ዘመቻ ለማሳካት ታስቦ በየማሰልጠኛ ስፍራዎች በማጎር የወያኔ መጥፎ ልምዶችና አገር አውዳሚ አሳሰቦችን ወደ ወጣቱ ለማሸጋገር የተያዘውን ዘመቻ አስመልክቶ ልዩ ልዩ ትችቶች ሲሰጥ ሰንብቷል። በለበኩል ደግሞ አዲስ አበባው ሳውዝ ካምፕስ ለደታ አካባቢ አቃቂ ፍቼ በአዲስ አበባ ከፍተኛ ትምህርት ቤት ተቋሞች ከነሐሴ 15 ጀምሮ ስልጠና ላይ የሚገኙ ተመጀመሪያ ዙር ሰልጣኞች በአሰልጣኞቹ ካድሮች ጋር ሰፊ ቅራኔ ውስጥ እንደገቡ አንድ አገር ውስጥ የሚታተም ጋዜጣ የዘና ምንጭ አስተላላፊዎች ገልጸዋል። አገዛዙ ላለፉት 23 ዓመታት ህዝቡን ለረሃብ እንዳጋለጠው ለሥራ አጥነት እንዳዳረገው በተጨባጭ የእድገት ውጤት የሚባል አለ ተብሎ የሚጠቀስ ነገር እንደሌለ ተማሪዎቹ በቁርጠኝነት እያስተጋባ መሆኑን ከተሳታፊዎቹ ይቅርታ እያስተጋቡ መሆኑን ከሀገሬ ደረሰን ዜና ገልጿል። በኢትዮጵያ የባህር በር ለኤርትራ አስረከበ አገዛዝ የትምህርት ስርዓት ውድቀት የትውልዱ ለስደት መዳረግ ስርዓቱ በዋነኛ ተጠያቂ እንደሆነ የተማሪዎች የተቃውሞ ድምፅ ያተኮረባቸው ነጥቦች ሲሆኑ 23 ዓመታት ያስቆጠረው አገዛዝ ለወጣቱ የሰጠው ተስፋ እንደሌለ ሰፊ ነቀፌታዎችን ሰንዝረዋል። በወያኔ ፕሮግራም መሰረት 250,000 ወጣቶችን ያካተተና ለ15 ቀናት ያህል የወያኔ አብዮታዊ ዲሞክራሲያዊ ርዕዮተ ዓለም ተብሎ ለሚጠራው የልዩነት ደቀ መዛሙርት የማድረግ ዘመቻ እንደሆነና የአገሪቱ አንጡራ ሀብት ለጎሰኞች እርኩስ ዓላማ እንዲውል ተደርጓል የሚሉ ወገኖች በአገዛዙ ውስጥ የሰፈነው ፍርሃት ወጣቱን ለአገዛዙ ሎሌ እንዲሆን ከፍተኛ ወንጀል እየተፈጸመበት ነው ብሏል። በትግራይ ወያኔ ግፋ ያገዛዝ ምክንያት ብዙ ወጣ ጋዜጠኞች ለስደት እየተዳረጉ መሆናቸውን ሰሞኑን ሰፊ ዘገባ ተሰጥቶበታል። የወያኔ እስርና እንግልታት ግድያ በመቋቋም ለሰብአዊ መብት፣ ለፍትህ፣ ለነጻነት፣ ለዲሞክራሲ ለመሟገት የህዝብ ወገን በመሆን የብሶ ድምጽ የሚያሰሙ ጋዜጠኞች ለስደት እየተዳረጉ መሆናቸውን ለጋዜጠኞች ደህንነት የሚሟገተው ሲቪጄ በእንግሊዝኛ አጠራሩ ኮሚቴ ቱ ፕሮቴክት ጆርናሊስት የሚለው ገለጸ። ድርጅቱ በመግለጫው ላይ የአገሪቷ ሰብአዊ መብት ይዞታ ከጊዜ ወደ ጊዜ እያሽቆለቆለ መሆኑና አገሪቷ አደገኛ የሆነ ሁኔታ ላይ እንዳለችም ጠቅሷል። በደሉ ተበራክቶ ህይወታቸውን ለማዳን ሲሉ ከአገሬ የሚወጡ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑንም አክሎ ገልጿል። ብዙ ወጣቶች ለህይወታቸው ማዳኛ ይሆናል የሚሉትን አደገኛ እርምጃ እየወሰዱ ነው ብሏል። በመቀጠልም አገራቸውን ለቀው በመውጣት በስደቱ ዓለም ለመከራ ተጋልጠዋል ብሏል። በሪፖርቱ ላይ በአፍሪካ ውስጥ በታንዛኒያ፣ ኬንያ፣ ዩጋንዳ፣ ዚምባብዌ መሳሰሉ አገሮች ውስጥ ለእስር እየተዳረጉ ለመሆናቸው ድርጅቱ ሪፖርቱ ላይ ይፋ አድርጓል። አገዛዙ ማንኛውም ተቃውሞ ለማስተናገድ ፍላጎት ስለሌለውና በስልጣን ላይ ያሉት ሰብአዊ ባህሪ ስለሌላቸው ትችት በሚሰነዝሩ ላይ አገዛዙ ክትትል እንደሚያደርግባቸውና የቂም በቀል እርምጃም እንደሚወስድባቸው አብራርቷል። ፍትህ በሌለበት ሀገር ተቃውሞን የሚስተናገዳል የሚል ግምት ስለሌለ ዓለም አቀፉ ህብረተሰብ ጫና ማሳረፍ እንዳለበት ሲፒጄ ጥሪውን አስተላልፏል። የመጪው ዓመት ምርጫ በአሸናፊነት ለመወጣት አገዛዙ የሚያደርጋቸው ቅድመ ዝግጅቶችም ዜጎችን ለህገ ወጥ ተግባር ሰለባ እንዲሆን እያደረገ መሆኑ ቀጥተኛ ተቃውሞንም ገልጿል። ከ2005 ምርጫ ወዲህ እምነት ያጣው አገዛዝ በስልጣን ላይ ለመቆየት ያለው ጽኑ ፍላጎት በጋዜጠኞችና የሲቪል መብት ተሟጋቾች የጠበቆችን ህይወት ለከፍተኛ አደጋ አጋልጧል ሲል በአገዛዙ ላይ ከፍተኛ ክስ ሰንዝሯል። በአባይ ተፋሳሽ ሀገሮች ተጠቃሚ የሚባሉት ግብጽ፣ ሱዳንና ኢትዮጵያ ያደረጉት ውይይት ለረጅም ጊዜ ቀጠሮ ሰጥቶ ተበተነ። በግድቡ ስራ የተነሳውን ውዝግብ በውይይት ለመፍታት ሰሞኑን በካርቱም የተሰየመው የየአገሮቹ ሚኒስትሮች የትግራይ ወያኔ አገዛዝ በኩል ተጨማሪ ጥናቶችን ማቅረብ እንዳለበት አሳስቦ ቀነ ቀጠሮ ጊዜ ሰጥቶ ተበትኗል። ጥናቱ የዓለም አቀፍ ባለሙያዎችን ሀሳብ ያጠናቀረ እንዲሆን ተጠይቋል። በግብጽና በትግራይ ወያኔ የአባይ ግድብ ፕሮግራም መካከል የሰፋ ልዩነት እንዳለ ያሳወቁት ታዛቢዎች በየጊዜው ለውሳኔ አሰጣጥ አስቸግሮ ያለው ጥያቄ ከግድቡ ስራ ጋር የተያያዘው የውሃ ፍሳሽ መጠን መቀነስ የሚመለከተው ቀዳሚ ቦታ እንዳለው ገልጸው ጉዳዩ ወደ ቀድሞ የመከራከሪያ ነጥብ ተመልሷል ብለዋል። ከሰሞኑ የግብፅ መንግስት የውሃ ፍሳሽ አቅጣጫ ለግንባታው ሲባል መለወጥ ስለተደረገበት የመስኖ ሸዋዎቹ ድርቀት እንዳጋጠማቸውና የዘር ጊዜ በመተላለፉ ስንዴ ከውጭ የገዛች መሆኑን ይፋ አድርጋለች። የሰብል ህጥረት በከተማው ውስጥ በሚኖረው ህዝብ ላይ የዋጋ መናር እንዳስከተለም ዘግቦ ይህ በተራው ህዝባዊ መጽን ሊቀሰቅስ እንደሚችል ስጋቱን ገልጧል። በአሁኑ ስብሰባ የተደረሰበት ውሳኔ የኤክስፐርት ጥናቱ ውጤት ላይ በተመረኮዘ ሰነድ ጉዳዩ ይቋጫ የሚል በመሆኑ የቴሌቪዥን አገዛዝም ከነበረው አቋም አፈግፍጓል። የጥናት ቡድኑ ከያገሩ የተውጣጡ ባለሙያዎችን ያቀፈ ሆኖ በበላይነት አንድ ዓለም አቀፍ ኤክስፐርት ቡድን ስራውን ይከታተላል። ሶስቱም አገሮች ዓለም አቀፍ የባለሙያዎችን ቡድን ምክረ ሐሳብ ለመቀበል የሚያስማማቸውን ሰነድ የፈረሙ ሲሆን ጉዳዩ እስከ ማርች 1 2015 ለአውሮፓ ቁጣጥር ማለት ነው ተጠናቆ እንዲቀርብም የተደረሰበት ስምምነት ይገልጻል። የዳሴ ግድብ ስራ ተኮናታሪው የጣሊያን ኩባንያ ለግንባታው ጥረት የበለጠ ቁጣጥ ያደረገው የፈረንሳይ ኩባንያ በኩል ግብጽ ባንክሮ የምትከራከረው ግድቡ ውሃ የማጠራቀም አቅሙ መቀነስ አለበት የሚለው ጉዳይ ትክክል አለመሆኑን የግንባታው ቅድ ሲወጣ ሐሳቡ ለውይይት ቀርቦ ግብጽ ተሳታፊ ባለመሆኗ ስራው ተቀጥሏል ሲል የውያይና አቋም አስተጋብቷል። ግብጽ በበኩሏ በዚህ ጉዳይ ላይ መልስ አትሰጥ፣ ጥናት ይደረግ የሚለው ውሳኔ በቂ ነው ስትል ደስታዋን አስተጋብታለች። በኢትዮጵያ ኮያኔ ጋር ኮንትራክት ያደረጉት የማዕድን ፍለጋ ተቋማታሪዎች ስራቸው አጥጋቢ እንዳልሆነ ይፋ አደረጉ። አንድ የፈረንሳይ ኩባንያ በኢትዮጵያ የሚያደርጋቸውን የማዕድን ቁፋሮ ስራ እንዳልተሳካለ ከገለጸ ወዲህ ከሰሞኑ ደግሞ የነዳጅ ዘይት ፍለጋ በሰሜን ምስራቅ ኢትዮጵያ በወያኔ ክልል አመራር የአፋር ክልል ተብሎ በሚጠራው የተፈጥሮ ጋዝና ነዳጅ አሳሽ ኩባንያ ከሰባት ዓመት የቁፋሮ ድካም በኋላ ውጤት እንዳጣበቅ ገልጿል። ላለፉት ሰባት ዓመታት በ42000 ካሬ ሜትር ቦታ ላይ ቁፋሮ ሲያካሄድ የቆየ ሲሆን የጋዝም ክምችቱ ተገኝቶ ለገበያ ቢቀርብ ኖሮ ለ25 ዓመታት የወያኔ ንብረት ኤፈርትና ኩባንያው ሀብት ለመካፈል ውል ነበራቸው። የአፋርን ክልል ጨምሮ ያገኙት 14 ኩባንያዎች ፍርት ጋር በመሻረክ ማንኛውንም አድን ለማግኘት ንጻይ ቁፋሮ መብት የተሰጣቸው ሲሆን እስከዛሬ ድረስ በይፋ ውጤት ተገኝቷል የተባለበት ቦታ አልተጠቀሰም። ከዚህ ጋር ተያይዞ በአካባቢው ሊያደርስ የሚችለው የአየር መዛባት ሳይጠና ማንኛውም የማዕድን ማውጣት ተግባር በሁሉም የኢትዮጵያ ምድር እንዲካሄድ የትግራይ ወያኔ አገዛዝ ገደብ የለሽነት በመስጠቱ ምክንያት በየአካባቢው ለቀጣው የእርሻና የደን ስፍራዎች አድርጎ ለመያዝ አስቸጋሪ የሆነ መምጣቱን የውጭ ሀገር ኤክስፐርቶች ገልጸዋል። የትግራይ ወያኔ አገዛዝ የእርሻ መሬቶችን ለውጭ ሀገር ባለሀብቶች ማኮናተሩን ለጊዜው ተወት አድርጎ ወደ ቁፋሮ ኮንትራቱ አዘንብሏል ያሉት አዛቢዎች በሱዳን፣ በሶማሌ፣ በኬንያ፣ በቀሩ አገሮች ተገኝቷል የሚባለው ጋዝ ነዳጅና የማዕድን ፍለጋ የወያኔን ጉጉት አሳድጎታል ብለዋል። በመቀጠልም ይላሉ ችግሩ በቁፋሮ ላይ ያሉት ኩባንያዎች ከአምስት እስከ አስር ዓመቶች ያህል የተሰማሩበት ስራ ውጤት አልባ መሆናቸውና ለኪሳራ መዳረጋቸውን አዳዲስ ስፍራዎችን ለመዳሰስ ተጨማሪ ውል እንደሚፈልጉም ገልጸዋል። በደቡብ ኢትዮጵያ በለንደን የሚገኘው ማዕድን አሳሽ ኩባንያ በቅርቡ በኪሳራ ብዛት ቁፋሮ በቃይ ማለቱ ይታወሳል። የአፍሪካ ስደተኞች ከሊቢያ ባህር ዳርቻ በኩል ወደ አውሮፓ ለመውጣት የሚያደርጉት ሙከራ ለሞት እየደረጋቸው ነው። ይህን ችግር አስመልክቶ የአውሮፓ ህብረትም ስደተኞችን ወደ ለማቃለል ስለሚቻልበት ሁኔታ ሲመክር ሰምቷል። በተባበሩት መንግስታት የስደተኞች ተመልካቾች ጉዳይ መስሪያ ቤት አሳሳቢነት የተጀመረ የመፍትሄ ፍለጋ ውይይት እልባት ያላገኘ ሲሆን ኢጣሊያን በበኩሏ በስደተኛ ብዛት ተጥልቅልቅ ያለውና ድርሻቸውን መያዝ አለባቸው የሚል አቤቱታ አቅርባለች። በሌላ በኩል ደግሞ ባለፉት 3 ወሮች ብቻ 1620 ስደተኞች ሰጥመው መሞታቸውን የስደተኞች ተመልካች መስሪያ ቤት አረጋግጧል። አውሮፓን የተስፋ ምድር አድርገው ወሬ በሚያሰራጩና ሰው በማሸጋገር የሚተዳደሩ ነጋዴዎች በጀልባ አሳፍረው በሜዲትራኒያን በኩል ስደተኛውን የሚያጓጉዙ ከድርጊታቸው እንዲቆጠሩ በብዙ ማስጠንቀቂያና አሰሳ ለማስቆም ቢሞከርም በተለያየ ወቅት በጀልባ የተሸጋገሩት ያገኙትን ዕድል ለማግኘት ጉጉቱ በመጨመሩ እስከዛሬ ጀልባዎቹን ከመንቀሳቀስ አልታገዱም። በዚህ ባሳለፍነው ሳምንት ብቻ 300 ያህል ስደተኞች ሰጥመው መሞታቸውን የተባበሩት መንግስታት ስደተኞች ጉዳይ ተመልካች መስሪያ ቤት አስታውቋል። በሪፖርቱ ላይ ስደተኞቹ የመጡባቸው ሀገሮች ሲገለጽ ሶማሌ፣ ኤርትራ በግንባር ቀደም ይጠቀሱ ሲሆን ቁጥራቸው አነስተኛ ቢሆንም ከሚሞቱትና ከሚሸጋገሩ ጋር እንዳሉበትም ኢትዮጵያኖች እንዳሉበት ተገልጿል። የጀልባ ጉዞ ባለማቋረጡና በሚደርሰው አደጋ ተደጋጋሚ በመሆኑ በባህር ላይ የሚጓዙ ጀልባዎች በተሳፋሪ ብዛትና በባህር ማዕበል የአየር መበላሸት በሚቀሰቀሰው የባህር መናወጥ ምክንያት ብልሽ ሲደርስበት የመጀመሪያ ደረጃ ህይወት የማዳን እርምጃ አጣዳፊ የጋራ ገበያ አገሮች ስምምነት ላይ ደርሰዋል። ዘግናይ በሆነ ሁኔታ እየተከሰተ ያለው አደጋ በማገናዘብ በረጅሙ የስደተኛውን ችግር በዚያው በአገር ውስጥ እንዲፈታ የማድረግ እቅድ ማከናወን ይመረጣል በሚል ድምፅ የሚለውም ድምፅ በአውሮፓ መንግስታቶች እየተንሸራሸረ ነው። በመጨረሻም የአፍሪካ ስደተኞች ከሊቢያ ይቅርታል ያው ዘናችሁ በዚህ ተቀለላሉ ወደሚቀጥለው ፕሮግራም እንሸጋገራለን።
Thank you. የኢትዮጵያውያን ኮሚኒቲ በስዊድን የመሰረታ ሂደት ፕሮጀክት በእንግሊዘኛው አጠራር PCC Project for Ethiopic Samfund Sverige ማስተዋወቂያ። በስዊድን ዲመሰረት ለታሰበው የኢትዮጵያውያን ኮሚኒቲ ስራውን በብቃት ማስፈጸም የሚችሉ የሥራ አመራር አባላትን ለመምረጥ እንዲቻል እጩዎቹን መልምሎ ለማቅረብ ታቅዷል። በመሆኑም በስዊድን የምትገኙ ኢትዮጵያውያንን ትውልድ ኢትዮጵያውያን ለሥራው ብቁ ነው ብላችሁ የምታምኑበትን ግለሰብ በመጠቆም እንድታሳትፉ በአክብሮት ተጋብዛችኋል። በስዊድን ለምትገኙ ክቡራን ኢትዮጵያውያንና ትውልድ ኢትዮጵያውያን ሁሉ እንደ አውሮፓ አቆጣጠር ሜይ 3 ቀን 2014 ዓመተ ምህረት በስቶክሆልም በተደረገው ህዝባዊ ስብሰባ ላይ አንደኛ ከአንድ ዓመት ከስድስት ወር በላይ ጥናት ተደርጎበት በቀረበው ሪፖርት መሰረት ከማንኛውም የፖለቲካ ድርጅት ጋር ያልወገነ የኢትዮጵያውያን ማሰባሰቢያ መድረክ ወይም ኮሚኒቲ እንዲመሰረት ስምምነት ላይ መድረሱን፣ እንዲሁም ሁለተኛ እንዲመሰረት ለታሰበው የኢትዮጵያውያን ኮሚኒቲ ስራውን በብቃት ለማስፈጸም የሚችሉ የሥራ አመራር አባላትን ለመምረጥ እንዲቻል እጩዎችን መልምሎ ለማቅረብ 10 አባላት ያሉበት የእጩዎች ምልመላ አመቻች ኮሚቴ መቋቋሙ ይታወሳል። ይህ ኮሚቴ ከላይ ከተገለጸው ስብሰባ በኋላ በነበሩት ጊዜያት ውስጥ ምልመላው የሚካሄድበትን ዘዴዎችና መስፈርቶች ከተወያየና ዘዴዎቹን መስፈርቶቹን ካጸደቀ በኋላ የእጩዎቹ ምልመላውና ተግባራዊ ለማድረግ እንዲቻል የሁሉንም ኢትዮጵያውያንን ትውልድ ኢትዮጵያውያን ተሳትፎ ለማዳበር አስቧል። ለዚሁም በዚህ ማስተዋቂያን በሚገኙ የተለያዩ አጋጣሚዎች ሁሉ ኢትዮጵያውያኑና ትውልድ ኢትዮጵያውያን ሂደቱን እንዲያውቁትና በጥቆማው ላይ እንዲሳተፉ ማድረግ አስፈላጊ መሆኑን ታምኖበታል። ስለሆነም አገልግሎት ይሰጣሉ የምትሏቸውን ግለሰቦች በመጠቆም የሂደቱ ተሳታፊ እንዲሆኑ በአክብሮት እንጠይቃለን። የመጠቆሚያ ቅጹን በሚመለከት በኢሜይላችሁ ወይም በየአካባቢያችሁ በሚገኙ የተቻሉ አማራጮች ሁሉ እንዲደርሳችሁ በእኛ በኩል ጥረት የምናደርግ መሆኑን እየገለጽን በዋናነት ኢትዮጵያውያን በሚገለገሉባቸው ሬስቶራንቶች፣ ቤተክርስቲያን፣ መስጊዶች፣ በኢትዮጵያ ስፖርት ማህበር፣ በኢትዮጵያ ስደተኛ ማህበር፣ በኢትዮጵያ ወጣቶች ማህበር እና በሌሎች አማራጮች ሁሉ ቅጹን ለማቅረብ ጥረት ይደረጋል። በተጨማሪም የተለያዩ ዓላማዎች በተለያዩ መንገድ ተደራጅታችሁ የምትገኙ ኢትዮጵያውያን ቅጹን ከዚህ በታች በተገለጸው አድራሻ በመጠየቅ ወስዳችሁ አባሎቻችሁ የሂደቱ ተሳታፊ እንዲሆኑ በማድረግ የበኩላችሁን እንድትወጡ ጥሪ እናቀርባለን። ነገር ግን ይህም ሆኖ ሁሉ ሆኖ ቅጽ ያልደረሳችሁና በጥቆማ ሂደቱ መሳተፍ የምትፈልጉ ብትኖሩ ቢቻል በኢሜይል ethiosweedy.community@gmail.com ወይም በስልክ ከፊቱ መደመር 0467046604 በመጠየቅ ቅጹን ማግኘት የምትችሉ መሆኑን እንገልጻለን። በሌላ በኩል ደግሞ ቅጹን ማግኘት ያልቻላችሁ ብትኖሩ በቀጥታ በSMS ወይም በኢሜይል የምትጠቁሙትን ስም ብቻ በመግለጽ መሳተፍ የምትችሉ መሆኑን እንገልጻለን። ሆኖም ግን ጥቆማችሁ ለኮሚቴው እንደደረሰ ከመስፈርት ጋር በተያያዙ ጉዳዮች ላይ ከኮሚቴው በኩል ለሚቀርብላችሁ ጥያቄ ማብራሪያ በመስጠት እንደምትተባበሩን ኮሚቴው እምነቱን ይገልጻል። ኢትዮጵያ ለዘላለም ትኑር የእጩዎች ምልመላ አመቻች ኮሚቴ።
Yeah, I'm just talking to you. I'm just talking to you. I'm just talking to you. I'm just talking to you.
ከምንጩ የደፈረሰው ህብረት በአሁኑ ሰዓት ባለንበት የፖለቲካ ትግል ምስቅልቅል ውስጥ ህዝቡ ተነሳስቶ ሁለተኛ ዜጋ አይደለም ኢትዮጵያ ሀገሬ ናት ድምጼ ዋጋ አለው ባለበት ሰዓት የድርጅቶችን ትብብር እልል ብሎ የማይቀበል የለም ዋናው ነገር ምን አይነት ድርጅቶች ተባበሩ አነሳሳቸው እንዴት ነው? ራያቸውና ልዕኳቸው ምንድን ነው? ትብብራቸው ዘለቄታ አለው ወይ? በትግሉ ሂደትስ ምን ፋይዳ ይኖራቸዋል? ለሚሉት ጥያቄዎች የምናገኘው መልስ ነው። ልባችንን ሞልተን እሰየው ብለን ተስፋ የምንጥልባቸውና የምንደግፋቸው። የግንቦት ሰባት የኢትዮጵያ ህዝብ አርበኞች ግንባርና የአማራ ዲሞክራሲ ኃይሎች ንቅናቄ ወደ ስምምነት የሚያደርሳቸውን ስምምነት ተፈራረሙ የሚል ዜና በአንዱ የፌስቡክ ጓደኛ በኩል ተላከልኝ። መቼም ከሩቁ ጥሩ ዜና ነው ለኔ ስመረምረው የሰጠኝ እንድምታ ግን የተለየ ነው ትብብሮች መፈራረሞች ውህደቶች ለታጋዩ ክፍል አዲስ አይደሉም በተደጋጋሚ ተደርገዋል በዚያው ልክ ደግሞ መፈራረሶች በውል ተዘግበዋል ይሄ የስምምነት ፊርማ በሁለት ትላልቅ ነጥቦች ዙሪያ ሲስተጋባ አልታየኝም በሶስተኛው ነጥብ ዙሪያ ደግሞ ያስገርመኛል በአራተኛው ነጥብ ደግሞ የጠላት መሳሪያነቱ አስግቶኛል እንዴ ነው ወደ ውህደት የሚወስድ ስምምነት መሰረታዊ የሆነ ብቻ ሳይሆን ከሞላ ጎደል ወሳኝ በሆኑ ጉዳዮች ላይ አንድነት አለ ማለት ነው ለልዩነታቸው ምክንያት የሆነው መርህ ግብራቸው ወይንም አጠቃላይ ርዕዮታቸው ሳይሆን አንድም በሀገሪቱ ያለው ጸረ ዲሞክራሲ መንግስት አመች ሁኔታውን ሁሉ አፍኖ በመያዙ በተለያየ ቦታና ወቅት መሰረታዊ አንድነት ያላቸው ድርጅቶች በመፈጠራቸው ነው። ሌላው ምክንያት ደግሞ የተለያየ አመለካከትና መርህ ግብር ኖሯቸው ተጨባጭ ሁኔታ ስለተቀያየረ ያንዳንዳቸው ያደረጓቸው ለውጦች ስላቀራረቧቸው ነው። እንግዲህ ከነዚህ ሁኔታዎች የተነሳ በተለያየ ድርጅት የተሰባሰቡ አባላት ወደ አንድ ሊመጡ ይችላሉ። እስኪ በኢትዮጵያ ፖለቲካ ምህዳር ውስጥ የወራሪው የትግሬዎች ነጻ አውጪ ግንባር በዙሪያው ኮልኩሎ ከሰበሰባቸው ጀምሮ ይህኑ የትግሬዎች ነጻ አውጪ ግንባር መንግሥት በተቃዋሚነት በሚታገሉት ድርጅቶች መካከል የተፈጠሩትን ትብብሮችና የውህደት ጉዞ ችግሮቻቸውን እናጤን። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ይህ ግንባር በአንድ ድርጅት ተፈጥፍጦ የተሠራ ነው። ከሞላ ጎደል የዚህ ድርጅት መታያ ሆነው እንዲቀርቡ የተፈጠሩ ተቀጽላዎች ምንም አይነት ነጻነት እንደሌላቸው ዕውቅ ነው። ይህ ስብስብ ወደ ውህደት በፍጹም ሊያመራ አይችልም። አንድ ፓርቲ ቀርቶ በያዙት ትብብር እንኳን ብዙ አይቆዩም። ይህ የማይሆነው አድራጊ ፈጣሪው የትግሬዎች ነጻ አውጪ ግንባር ስላልፈለገና ስላልወደደ ሳይሆን በመሠረቱ የእያንዳንዱ ተቀጥላ ድርጅት ዓላማና ግብ በምንም መንገድ አይገናኝም። ለትግሬዎች የተቋቋመው ድርጅት ለትግሬዎች ብቻና የትግሬዎችን በደል አንግቦ የእነሱን ነጻነትና የራስ ገዥነት ፈላጊ ነው። ለኦሮሞዎች የተቋቋመው ደግሞ ለኦሮሞዎች ብቻ የቆመ ነው። የአማራዎች ደግሞ ለአማራዎች፣ የደቡቦች ደግሞ ለደቡቦች። ጠላታቸው አንድ ከመሆኑ ባሻገር ምንም የሚያገናኛቸው ጉዳይ የለም። ደርግ ከጠፋ በኋላ አሁን በአንድነት በግንባር እንዲቆሙ ያደረጋቸው ብአዴንን ጨምሮ የአማራ ፍርሃታቸው ብቻ ነው። የየራሳቸውን መንግሥት በአካባቢያቸው ስለመሠረቱ በመካከላቸው የሀገሪቱን ሀብት ለእኔ ይብዛ ብለው መወዳደር እንጂ ሊፈላለጉበት የሚችሉበት ምንም ነገር የለም። እንግዲህ ይህን ሁላችን እናውቃለን። በመሠረቱ በመካከላቸው የሚያስተባብራቸው የጋራ ጠላታቸው ብቻ ነበር። ይህ ነው ለትግሬዎች ነጻ አውጪ ግንባር እስከ ዛሬ የረዳው አሁን ተመልሶ የራስ ምታት የሆነበት። በሂደት የየራሳቸው የእንግድግድ እድገት መለያየታቸውን ግድ ይለዋል። እናም ይጣላሉ። ከሚያቀራረባቸው ይልቅ የሚያራርቃቸው ይበልጥ ያድጋልና ቅንጅትና ኅብረት በ97ቱ የምርጫ ውድድር ቅንጅትና ኅብረት አብረው ተሰልፈው ነበር። ሁለቱ ቀርቶ እያንዳንዳቸው በውስጣቸው ውህድነት አልነበራቸውም። ኅብረቱ የተዘባረቀ ኅብረት ነበር። ዶክተር መራራ ጎዲና የኦሮሞ ክልል የኔ ቦታ ነው ባይ ነበር። ዶክተር በየነ ጴጥሮስ ደግሞ ከሃዲዬ አልፎ ከምባታም፣ ሲዳማም፣ ወላይታም በአጠቃላይ በፈላጭ ቆራጩ በትግሬዎች ነጻ አውጪ ግንባር ተጣምረው የደቡብ ሕዝብ የተባሉት በሙሉ የኔ ናቸው አለ። በዚህ መካከል ትንንሽ አገር አቀፍ ድርጅቶችና የአካባቢ ድርጅቶች ከክልላቸው ላይ ተቆናጠው ወይንም አውላላ ሜዳ ላይ ተጎልተው ቀሩ። የሚገርመው ዶክተር መራራ ጎዲና በምርጫው የተገኘውን ድል የኦሮሞ ድል እንጂ የኅብረት ድል ብሎ የለም ነበር ያለው። እዚህ ላይ ከእኔ ድርጅት በስተቀር በኅብረት ውስጥ ያለ ድርጅት ተወዳዳሪ በእኔ ክልል አያቀርብም ማለቱ እንደ ተጠበቀ ሆኖ ነው። ይህ የዶክተር መራራ ጉዲና ብቻ የግል አመለካከት ሳይሆን የማናቸውም የአካባቢ ድርጅት መሠረታዊ እምነት ነው። ያንን አካባቢ ካልወከሉና ሌሎቹን በዚህ አካባቢ ካላገለሉ ሕልውናቸው ትርጉም ያጣል። አገር አቀፍ ድርጅቶች መሠረታዊ የሆነ የእምነት አንድነት ካላቸው ሊተባበሩና በሂደት ሊዋሃዱ ይችላሉ። በተጻራሪው ግን ነጻ አውጪ ግንባሮች የራሳቸው መንግሥት ናቸው። ሊተጋገዙ የሚችሉ ነገር ግን ራሳቸውን የቻሉ አካሎች ናቸውና ሊዋሃዱ አይችሉም። ይህ መሠረታዊ ሕግ ነው። ይህ ደግሞ ለነጻ አውጪ ግንባሮች ብቻ ሳይሆን ለማንኛውም በአካባቢው ላይ አተኩሮ ለተደራጀ ሁሉ የሚሠራ ቀመር ነው። መድረክ እኒህም በኅብረት ሲንገታገቱ የነበሩ ድርጅቶች አረና ትግራይና ከቅድሞ ቅንጅት የወጡት አዲስ ሆኖ በመዋቀር አንድነትን ከመሠረቱት ጋር የፈጠሩት መተባበር ነበር። እኒህ ተፎካካሪ እንጂ ተባባሪ ያልሆኑ ድርጅቶች አንዴ ጥምረት፣ ሌላ ጊዜ ወደ አንድ ልንሆን ነው የሚሉ ተሳፋዎች ዘሩ። ችግሩ ግን መሠረታዊ አንድነት በሌለበት ቦታ እንዴት አንድነት ሊፈጠር ይቻላል? ሆነና ያ የምታውቁት ውጤት አውጆ ተከተለ። አሁንም እነ ዶክተር መራራ እነ ዶክተር በየነ በዘመዶቼ መካከል እንጂ በሌሎች ዘንድ ተቀባይነት አላገኘም የሚለው ጠባብ ማነቆ ይዟቸው ከማንም ጋር ውህደት መፍጠር እንደማይችሉ እያወቁ የዛሬን ለማደር ትርጉም የሌለው ትብብር ከወዲያ ወዲህ ይመሰርታሉ። የዛሬዎቹ ደግሞ አንደኛ የኢትዮጵያ ህዝብ አርበኞች ግንባር የራሱን ጦር መስርቶ በኤርትራ ምድር እንቀሳቀሳለሁ የሚል ኃይል ነው። ሁለተኛ ግንቦት ሰባት የፖለቲካ መርህ ግብር የለኝም ህዝባዊ እንቅስቃሴ ነኝ ብሎ ግን የራስን የጦር ኃይል መስርቼ እዋጋለሁ የሚል ምንነቱ በውል ያልታወቀ ኃይል ነው። ሶስተኛ አማራ ዲሞክራሲያዊ ኃይሎች ንቅናቄ ደግሞ ያማራውን ወገን ወክዬ እቆምለታለሁ ሌላው ኢትዮጵያዊ የኔ ኃላፊነት አይደለም ያለ ድርጅት ነው። አሁን ወደ ነጥቦቼ ልመለስ። ሁለቱ ትልልቅ የስምምነቱን አለማስተጋባት ገላጭ ነጥቦቼ፣ ነጥብ አንድ የተለያየ ግብ ያላቸው ድርጅቶች በመሆናቸው ውህደቱ አይረጋም። በአንድ አካባቢ ጥቅም አስጠባቂነት የቆመ ድርጅት ከሀገር አቀፍ ድርጅት ጋር አንድነት ሊመሰረት አይችልም። ይህን በበቂ ከላይ አስምሬበታለሁ። በተጨማሪ ደግሞ አንዱ ወታደር አለኝ ባይ፣ ሌላው ድርጅታዊ መዋቅሬ ሰፊ ነው ባይ፣ ሌላው እኔ ለአንዱ የኢትዮጵያ ክፍል ብቻ ታጋይ ነኝ ባይ በመሆናቸው ዘርፉ የማይገጥም ስምምነት ነውና ውሎ አያድርም። እንግዲህ በድርጅታዊ ቅመራቸው የመጠቁት የግንቦት ሰባት ኃላፊዎች በወታደርነት የሰለጠኑትን የሁለት የግንባር የንቅናቄ ተዋጊዎች አዛዦች ሆነው ሊሰለፉ ከሆነ ሌላ ጉዳይ ነው። ነጥብ ሁለት የራሳቸውን ጦር መስርተው የተነሱትና ሥልጣን በእጃቸው በጉልበት በማስገባት የቆሙ ክፍሎች በተለይ ሌሎች የጦር ኃይል ያላሰማሩ ድርጅቶችን አስገባሪ ነው የሚሆኑት። ጉልበት የራሱ ቋንቋ ነው ያለው። ጉልበት በራሱ መጥፎ አይደለም። ጉልበት ከሌላቸው ጋር በሚኖረው ግንኙነት ግን የበላይ ብቻ ነው የሚሆነው። እናም ዲሞክራሲም ሆነ ስምምነት አያስከትልም። ከጀርባ ያለው ጥላ መሳሪያ ነው። ለማስረገጥ ያህል ከመግለጫው አንድ ጥቅስ እዚህ ላይ ላስቀምጥ። የውህደት ስምምነቱ የኢትዮጵያን ሕዝብ የሚወክል ነው ያሉት የአርበኞች ግንባር የድርጅት ጉዳይ ኃላፊ አርበኛ መንግሥቱ ወልደሥላሴ ትግላችን መሥዋዕትነትን በሚጠይቅ ትግል ላይ የተመሠረተ መሆኑ ውህደቱን ኢትዮጵያ ያድርገዋል ብለዋል። አንድ ኢትዮጵያ ነው ያለች፣ አንድ ትግል እየተካሄደ ነው። እናም የእነዚህ ትብብር ብቻ ነው ኢትዮጵያዊ ማለት ነው። መሥዋዕትነትን በሚጠይቅ ትግል ላይ የተሰማሩት እነሱ ብቻ ናቸው ለማለት ነው ወይንስ ሰላማዊ ትግሉ መሥዋዕትነት አይጠይቅም ለማለት? ሌላ ልድገምላችሁ። የግንቦት ሰባት ሕዝባዊ እምቢተኝነት ዘርፍ ሊቀመንበርና የሥራ አስፈጻሚ አባል የሆኑት አቶ አበበ ቦጋለ በበኩላቸው የሦስት ድርጅቶች ውህደት እንደተጠናቀቀ ከሌሎች ድርጅቶች በተለይም ከትግራይ ነጻ አውጪ ድርጅት ትህዴን ጋር በጥምረት የሚሠራበት ሥራ ይጀመራል ሲሉ ገልጸዋል። ተመልከቱ፣ ይህ ትብብር ከሀገር አቀፍ ድርጅቶች ጋር ሳይሆን የጋራ ጉዳያቸው ጠላታቸው አንድ መሆኑ ብቻ ያስተባብራቸው መሆኑን በዚሁ እንረዳለን። አንዱ የሚያስገርበኝ ነጥብ ሦስት በኢትዮጵያ በአሁኑ ሰዓት አንድ የትግል ማዕከል በሌለበትና በተለይም ጠንካራው የትግል ኃይል በሀገር ውስጥ በሰላም እየታገለ ባለበት ወቅት ከሀገር ውስጥ ካለው ክፍል ጋር ምንም አይነት ትስስር የሌለው ሥልጣኑን ከትግሬዎች ነጻ አውጪ ግንባር እነጥቃለሁ የሚል ኃይል የሕዝብን ትግል ከማደናቀፍ ውጭ የትም አይደርስም። ትግሉ የሚያተኩረው ሕዝቡ ዕለት ከዕለት በኑሮ ላይ በሚደርሰው መንግሥታዊ በደል እንጂ በረቀቀ የርዕዮተ ዓለም የአመለካከትና የፍላጎት ስሜት አይደለም። ዛሬ ተማሪዎች፣ ነጋዴዎች፣ ቤት ኪራይተኞች፣ ሸማቾች፣ አራሾች፣ መምህራን፣ ወታደሮች በያሉበት ግፍ እየደረሰባቸው ነው። ትግሉ ከእነሱ ጎን ተሰልፈው ከፍተኛውን መሥዋዕትነት እየከፈሉ አብረዋቸው በሚታገሉት የሕዝብ ወገኖች ይመራል። ይህን ክፍል ያላካተተ ሩጫ የእኔ እበልጣለሁ የሥልጣን ጥማት ነው። እናም ሕዝባዊ አይደለም። ይሄ ያስገርመኛል። ያሰጋኝ ነጥብ አራት የኢትዮጵያ ሕዝብ ጠላት የሆነውና የኤርትራን ወገኖቻችንን በአምባገነንነት የሚያሰቃየው የኢሳይያስ አፈወርቂ መንግሥት ለኢትዮጵያ ሕዝብ ደህንነትና ጥንካሬ ይቆማል ብሎ ከእርሱ ጋር አብሮ ጮቤ መምታት የእሱ መሣሪያ ከመሆኑ ውጭ እርባና የለውም። ከኤርትራ ወገኖቻችን ጠላት ከሆነው ጋር በማበር የኢትዮጵያን ሕዝብ ነጻ ለማውጣት መሰለፍ ራስን ካለማወቅ ሌላ ጠላትንና ወዳጅን አለማወቅ ነው። ይሄ ያሰጋኛል።
ደርም ደግፋው ደግፋው ይክን እያየ ይንፈራል ወይ ሰውን ደኑን ሙፍ ደኑን 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 ማርያቱ ካምሳ ግንዱ ባሪያው ያታውሶ ማርያቱን ካምሳ ግንዱ ባሪያው ያታውሶ ያታውሶ እንጀራውን ነውን ይበላል እንዲሁ ነው ታርሶ እንደምን የዘመመ ጎጆን የቁበትን ማገዷ ሁልጊዜ የቀሰው ይኖራል ተለምዶ ተለምዶ
ብሶት የወለደው ትውልድ ወዴት ያመራ ነው? ከወታደራዊ የደርግ አገዛዝ ወደ ጎሳ ፖለቲካ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋብር የተሸጋገረውና በ23 የመከራና የግፍ ዘመን የተወለደው ወጣት የሀገሪቷን ከመቶ ሰባዊ የሆነው የህዝብ ቁጥር እንደሚሸፍን ጥናቶች አረጋግጠዋል። ያ ትውልድ ይያልን የምንዘክራቸውን እንቁለጋ ወጣቶችን የበላውና ያስበላው አገዛዝ ከወደቀ 23 ዓመታት አስቆጥሯል። በ60ዎቹ አብዮት ያስነሳው ትውልድ ለፈጸማቸው ስህተቶች ተጠያቂ እንደምናደርገው ሁሉ በደርግ የቀይ ሽብር ዘመን የተወለደውና በትግሬዎቹ የዘር ቆጠራ ተጸንሶ የተወለደው የማንነት ችግር ጥርቅም ሀገሪቱ አሁን ላለችበት ሁኔታ ምን ያደረገ ነው የሚለውን መመርመርና መፍትሄ ማፍለቅ የኢትዮጵያውያን ኃላፊነት ነው የሚለውን ሐሳብ እንጋራለን። የቀድሞው ትውልድ የዓላማ ትውልድ ነበር። የዛኑ ያህል ትቶ የሄደው ሪዮት ዓለማዊ ቁርሾ የዘመናችን ምጻት እንደሆነም አይካድም። ትውልዱ በሪዮት ዓለም ተጠምዶ የራሱን ትውልድ እንደ ጭድ በማጋየቱ እርስ በርሱ በመጠፋፋቱ የትውልድ ቅብብሎች በመቋረጡ ወደ ዓላማ ቢስ ትውልድ ከኢትዮጵያዊነት እጅግ ያፈነገጠ ልቡን ለባህር ማዶ ያሻፈተ በህሊናው ሞቶ ለሆዱ ሎሌ የሆነ ትውልድ ላይ ደርሰናል። የደደቢቶች ውልዶች ያሳደጉት የብሶት ትውልድ የግንቦት ትውልድ ባህልና ስነ ምግባር አመለካከት ወርሶ በውስጡ እንዲያኖረው የማድረጉ ዘመቻ ለ23 ዓመታት ሳያቋርጥ እየተሰራበት ነው። ለወያኔ አስተሳሰብ ባህልና ልምድ ሪዮት ዓለም ትውልድ እየተቀባበለው እንዲሄድ ጠንካራ ድልድይም ሆኖ እንዲያገለግል ብዙ ነዋይ እያፈሰሰ ነው። በተለይም ብሔራዊ ቋንቋችንን በማዳከም ታሪክን በማጣመም ጥላቻን በመስበክ ላይ ያረፈው አገዛዝ ቁጥራቸው ብዙ ሚሊዮን የሚጠጋ ወጣቶችን በተስፋ ቢስነት በጠባብነት ልክፍት አሳድጓቸዋል። በአገራችን ዲሞክራሲ ፍትህ ነጻነት ለማምጣት በሚደረግ ተጋድሎ ብዙት የወለዳቸው 70% የሚሆነው አዲሱን ትውልድ እንመርምር የምንለው አለምክንያት አይደለም። የትግራይ ወያኔ አገዛዝ ስርዓት ለ23 ዓመታት ያዳበረውንና ያጠናከረውን ያፈና ባህል በቃ ለማለት ምን ያህል ስለልቦናዊ ዝግጅት አድርጓል የሚለውን ስናውጠነጥን ሀገሬ ማዳን ጥሪ ከግል ጥቅሙ መለየት ተስኖትና ህሊናውን በፖለቲካውና በንግድ መካከል ከፋፍሎ ሁለቱንም ላለማጣት አላጋጭ የፖለቲካ አስተሳሰብ ይዞ ወደ ተቃዋሚ ወገን የሚጠጋውን ስናይ ማንነታችንን ከክብራችን ጋር አዋህደን ጤናማውን የኢትዮጵያዊነት ትውልድ ከነመብቱ ለመፍጠር መስዋዕቱ እየከበደ መምጣቱን እንረዳለን። ቀማኞችና ነፍሰ ገዳዮች የነጻነት ጠላቶች ዜጎች በፍርሃት ሸብቦ ሰባይ ክብርን አዋርዶ በችግርና በመከራ ቆፍድዶና አስጨንቆ ለዘላለም መግዛት ይመኛሉ። ላለፉት 23 ዓመታት በሀገራችን ኢትዮጵያ አገዛዝ በስልጣን ላይ ለመቆየትና ያገዛዙን በዘር ሐረግ የተዋቀረ የስልጣን ሽግግር ዘላለማዊ ለማድረግ ሲል በሚፈጽማቸው ከስብና የራቁ ተግባራትና ወንጀሎች የተነሳ እጁ በንጹሃን ደም የጨቀየ ሆኗል። የብሶት ትውልድ ብለን የምንጠራው የዘመን ወጣት ጥቂቶቹ ለናሙና ያህል የሚጠቀሱ የደነዘዘውን ለማንቃት የፈራውን ለማጀገን ሆዱ ያስቸግረውን በህሊና ውስጥ ደወል የሚያቃጭል ትግል እያደረጉ ናቸው። በአሁኑ ዘመን የወያኔን የመከራ እስር ቤት ያጣበበው ይኸው ትውልድ ነው። በትግሬ ወያኔ ጸረ ሽብር አዋጅ ብዙ ወጣቶች ደብዛቸው እንዲጠፋ እየተደረገ ነው። ወጣቱ እንዲማር ፈቃድ ሰጪው የትግሬ ወያኔ አገዛዝ ብቻ ነው። ሥራ ፈልጎ ለማግኘት የሚፈቅደው የትግሬ ወያኔ አገዛዝ ብቻ ነው። ነጻ የውጭ የትምህርት ዕድል የሚፈቅደው የትግሬ ወያኔ አባል ከሆነ ብቻ ነው። የብሶት ትውልድ ዕጣ ፈንታ ይህ ብቻ ነው። የግፉ ጽዋ ሞልቶ ተትረፍርፏል። ሐሳባቸውን በተለያየ መንገድ የሚገልጹ ጋዜጠኞች፣ አክቲቪስቶች፣ የሰብአዊ መብት ተሟጓቾች፣ የሃይማኖት መሪዎች፣ ማንኛውም የመልካም አስተዳደር፣ የሕግ የበላይነት፣ የሰብአዊና የዲሞክራሲያዊ ጥያቄዎች በጸረ ሽብር አዋጅ ይፈረጃሉ። ሐሳብን በነጻነት የመግለጽ፣ ፍትሐዊ የሀብት ክፍፍል፣ የሥራ አጥነት ችግር እንዲወገድ መጠየቅ፣ የመሬት ይዞታን ክፍፍል ፍትሐዊ ማድረግ፣ ስለ ኑሮ ውድነት የሰብአዊና ዲሞክራሲያዊ መብቶች ይከበሩ ማለት ለእስር ይዳረጋል። የትግሬ ወያኔ አገዛዝ ላለፉት 23 ዓመታት ብሶት የወለደውን ትውልድ ወደ ስደት እንዲነጉዱ በመገፋፋት የተቃዋሚው ድምፅ በውጭ አገር ብቻ ተወስኖ እንዲቀር በዘዴ እየሰራበት ነው። የቀረውን ደግሞ የታማኝነት ካድሬ ሚና እንዲይዝ ፍርፋሪ ለቃሚ አድርጎታል። ነጻነቱን አስቦ እንዳይንቀሳቀስ የህሊና ደሃና ለሆዱ ሎሌ አድርጎታል። በተላላኪነትና በታዛዥነት መንፈስ ውስጥ እንዲገባ ተደርጓል። ከብሶት ማኅፀን የተፈጠረው ትውልድ ጎጠኝነት፣ አድርባይነት፣ ተስፋ ቢስነት፣ በማንነቱ ተጠራጣሪ፣ ልዩነት መለያው ፍርሃት ልብሱ ሆኗል። ከትንሽነት በሚመነጭ ጠባብ ቡድናዊ ወያኔያዊ አስተሳሰብ የሚዋልለው አዲሱ ትውልድ ህሊናውን ሽጦ የበላ ሌብነትና ሆዳምነት አሽመድምዶ የጣላቸው ልቡን ባሕር ማዶ አድርጎ በባዶ ተስፋ እየዋለለ በማንነቱ ግራ ተጋብቶ የአየር ላይ ተንሳፋፊ የተመላች አገር ሆናለች። የትውልዱ ድንዛዜ አስፈሪ መዓት ግን በመላው ኢትዮጵያ ተጠንስሷል። አሳፋሪው መዓት በደመናው ይዞራል። ሕግና ሕግጋት መኖሩን ለመናገር የሚያስችል ተጠየቅ ስለሌለ አገዛዙ በጥይት ይገድላል፣ ቀጥቅጦ ይገድላል፣ አስሮና አሰቃይቶ ይገድላል። የዜጎችን ቤት ያፈርሳል፣ የአርሶ አደሩን መሬት ነጥቆ ይሸጣል፣ ሕዝብ ያፈናቅላል። ሕግና ሕጋዊነት በሽታውም የለም። ለአገዛዙ ሕግ ኃይል ነው። አገዛዙ መሰሪ ነው። ለማንም ሕይወት ደንታ የለውም። ይህን በውስጡ አምቆ የያዘው የብሶት ትውልድ እንደ ተኩላ እየታደነ በመገደል ላይ ነው። ብሶት የወለደው ትውልድ ከፊሉ ዓለምን የሚረዳበት መነጸሩ ከጎጠኞች ጋር አዳልቦት ለተጨማለቀ ሥርዓት አስተዋጽኦ አድርጓል። ለሕሊናው ግድ የማይለው ብሶት የወለደው ትውልድ ጥቂቱ ኢትዮጵያ አገሬ ነው የሚለውን ለመናገርና ለመመስከር በመቸገሩ በገዢው ስነ ልቦና ለመታነጽ ራሱን አቅርበዋል። የዛሬ 3 ዓመት ገደማ በቱኒዚያ፣ በግብፅ፣ በሶሪያ፣ በሊቢያ፣ በየመን ወዘተ የአረቡ ዓለም አብዮት ተብሎ የተቀሰቀሰው ሕዝባዊ እንቅስቃሴ ባለቤቱ ወጣቱ ብቻ ነበር። የአገዛዙን ሥርዓት በፊት ለፊት ገጥሞ የግፍ አገዛዝን ሰንሰለት በመበጣጠስ የለውጥ ሂደት መሠረት መጣሉ ይታወሳል። ወጣቱ ያገዛዙን መዋቅር ጥሶ በዘመናዊ የመልእክት ማስተላለፊያ ተጠራርቶ ወደ አደባባይ በመውጣት በሕዝብ ቁጣም ባገነኖች ተሽቀንጥረው ተጥለዋል። እስከ ዛሬም ድረስ እየተንገዳገዱ ያሉ አሉ። በቱኒዚያ ብቻ አንድ በአደባባይ በፍራፍሬ ሽያጭ የሚተዳደር ወጣት ጎረምሳ ሥርዓቱ ይፍረስ፣ ሞት ለዲክታተሮች። የዲክታተሮችን ሞት ለመፋጠን እኔ ልጀምረው በሚል በራሱ ላይ እሳት አቀጣጥሎ ሕይወቱ አጠፋ። በሱ ሰውነት ላይ የነደደው እሳት ሳይጠፋ የብዙ ሚሊዮን ሕዝብ ቁጣ አስነሳ። በአንድ ግለሰብ መሥዋዕትነት ሕዝባዊ ማዕበል ተቀሰቀሰ። በአገራችን እንደ ኢትዮጵያ አቆጣጠር እንደ አውሮፓ አቆጣጠር በ2011 ዓመተ ምሕረት በህዳር ወር የነጻነትን ችቦ አንድ የብሶት ትውልድ አካል ወጣት በምዕራብ ኢትዮጵያ ዳውሮ ዞን ዋካ ከተማ ራሱን ያቃጠለው የመምህር የኔሰው ገብሬ ህልፈት የዚሁ የግፍና የበደል ብዛት ከልኩ ማለፉን የሚገልጽ ሲሆን፣ በዓላማችን ዙሪያ መሥዋዕትነት ፍርሃትን ከራስ ሊና አውልቆ በመጣል በዓላማ ጽናት የማረጋገጥ እርምጃ መሆኑን እንዲታወቅ አድርጓል። የቱኒዚያው ፍራፍሬ ቸርቻሪ መሥዋዕትነት ከቱኒዚያ አልፎ ለሌሎችም የትግል ችቦ አበራላቸው። ብሶት የወለደው ትውልድ ብሶቱን ተንተርሶ አሻፈረኝ አለ። የወጣት መምህር የኔሰው ገብሬን ሕያው ሆኖ የሚታወስ መሥዋዕትነት እኛ ረሳ ነው። ሲመቸንም በስሙ ገንዘብ ማሰባሰቢያ አድርገን ለዲያስፖራው የወሬ አርበኛ ቀለም መክፈያ አደረግ ነው። ውርደትን የለመዱ አዋረዱን። የአምባገነን ሥርዓት አገዛዝ ሰለቸን። ነጻነትን አጥቶ ከመኖር ለነጻነት መሞት ይሻላል ብለው ዱሩን ቤቴ የሚሉትን በማጣታችን ኢትዮጵያዊነትን ቆፍኖ ለመቅበር ደፋ ቀና የሚል አገዛዝ ከናካተው ኢትዮጵያውያንን ተከባብሮና ተቻችሎ አብሮ የመኖር ባህል ንዶ በጥላቻ የተቦካ ዘረኝነትን የሙጥኝ ያለ አገሪቱን የግል ርስቱ የብቻው ለማድረግ የሚተጋ አገዛዝ በጫንቃችን ላይ ተሰቅሏል። ሌላውን ተራ ዜጋ ኢትዮጵያ የእርሱ አገር እንዳልሆነች ሁሉ ከዜግነት ውጭ አስወጥተው አሁን ሕገ መንግሥት አለን፣ ይህ ካልተመቸህ ደግሞ አገሩን ለቀህ ውጣ ብለው በሚያዙት እጅ ላይ ወድቀናል። በርግጥ ብሶት ከወለደው ትውልድ መካከል በአገራችን የነገሰውን አምባገነንነት የዘረኛ ከፋፋይ ቡድን ለመተቸት ብራቸውን በማንሳት ከእውነት ጋር በመወገን የአገሪቷና የሕዝቧን የወደፊት የከፋ ጨለማዊ ዘመን ባጭሩ እንዲቀጭ ድፍረትንና ቆራጥነትን እያስተማሩ ነው። የተበላሸውን በመመርመርና በመተቸት ስለ አገር በመቆርቆርና በማሰብ ከውድ እናት አገራቸው ሞት በፊት ራሳቸውን በማስቀደም ለሁሉም የምትሆን ኢትዮጵያ ትተው ለማለፍ የተሰናዱ አሉ። ኢትዮጵያዊነቱ ሳይተው እየዋተተ ያለው የአምሳዎቹና የስልሳዎቹ አብዮት ያስነሳው ትውልድ ለፈጠራቸው ለዚህ ዘመነኞች ትክክለኛውን እገዛ ቢሰጥ ኖሮ በነጻነት ማሰብ የሚችል ዜጎች እኩልነት የሚከበርባት ለሰብአዊ ሕልውና ዕውቅና የምትሰጥ አገር የማድረጉ ተግባር ይከናወን ነበር። መደማመጥና መቻቻልን በውስጡ ቢያስተናግድ ኖሮ የአንድነቱ ፍሬ አፍርቶ ብሶት የወለዳቸው ጀግኖች ተተኪውን ትውልድ እስከ መብቱ ለመፍጠር የሚያስችል የእድገት ደረጃ ይደርስ ነበር። ለበቀል እርምጃ ማስፈጸሚያ የተመሠረቱት የጎሳ ድርጅቶች ብሶት በወለደው ትውልድ ላይ ጥላቻን በማንገስ በታሪክና ነጻና ክብሯን የጠበቀች አገር እንዳትሆን የሚከፈለውን መሥዋዕትነት ለበለጠ መጎዳት ማጋለጣቸው በመረጃ የተደገፈ ትንታኔ ሲሰጥ ቆይቷል። የወያኔንና የቢጤዎቹን የጥላቻ መርዝ የብሶት ትውልድ የምንለውን ለትርምስ ዳርገውታል። የጎጠኞችን አጀንዳ ዕውቅና በመስጠት እንታገላለን የሚሉ የጎጥ አምበሎች ከጠባብነትና አንሶ ከመገኘት ጋር የሚኖራቸውን ንክኪ እንዲበራከት የሚያካሄዱት ፕሮፓጋንዳ የተወሰነውን ክፍል በዘር አቅማዳ ተሸብበው እንዲኖሩ አድርጓል። ጤናማ አስተሳሰብ ያዳበረው ለጎጠኞች የማያመቹ ኢትዮጵያዊነቱን ይዞ የእውነተኛ ልጅ ውለታ ለመዋል አገዛዙን በፊት ለፊት ተጋፍጧል። መንፈሳቸውን ለእውነት ለማስገዛት የተጨማለቀውን የተቃዋሚ ጎራ እየታገሉ ነው። አምባገነኖች የሚፈልጉትን ለምርጫ አቅርበው የማንፈልገውን እንድንመርጥ የሚያስገድድን አገዛዝ በሰላማዊና አስገዳጅ እምቢተኝነት ከተቻለ በሐሳብ የበላይነት ማሸነፍ፣ አለበለዚያ ጡንቻችን ማፈርጠም፣ ጥላቻን የሚዘራና የሚለያይ ሳይሆን ሁሉን በፍቅር የሚያቀፍ እንዲሆን ማድረግ፣ ካልተቻለ ደግሞ በሕዝብ እምቢተኝነት የተበላሸ አገዛዝ ላይመለስና ታሪክ እንዲሆን ማድረግ ብቸኛው አማራጭ ነው። ታሪክና የህብረተሰብ ሂደት በትውልድ ቅብብሎች ውስጥ ያለ የክስተቶች ጥርቅም በመሆኑ بسوت سلول لدو تولد اتعفن تاسن نانسا حلافين نتون سلوت تاتو سلموت تاتو سنتج ያለፈው ትውልድ ያቀበለውንና ወይንም የነፈገውን ከተጠያቂነት ጋር ማስቀመጡ ተገቢ ነው። ዮሐላውን ፍለጋ አሟርተን ዳክረን ኳተን የምንደርስበት መደምደሚያ ብሶት የወለደው ትውልድ በማንነቱ ላይ የተደቀነበትን አደጋ የተጫነውን የመከራ ቀንበር አሽቀንጥሮ ለመጣል አሻፈረኝ የሚልና ያገዛዙን ዝቅጠት በግብአተ መሬት የሚያፋጥኑ ጀግኖችን የማፍራት ተስፋው ልቆን ዲገኝ በሚለው ላይ ያረፈ ነው። የህዝብን ብሶት ተጋሪ ሀገራዊ አርበኝነት ጠሪ ለውነት ተናጋሪ ባላማጽኑነታቸው ብሩህነ ነገን ለማየት ለነፍሳቸው የማይሳሱ ሀገራችን እንድትሞላ የማንኛውም ኢትዮጵያዊ ምኞት ነው። ከጎጠኛው ከወዳደሩ ከተስፋ ቢሱ ከማንነት ተጠቂው ከፍርሃት አኮፋዳ ከደነዘዘው የተረፈውን ይዘን ፋኖ ተሰማራ ብንል ለሌላው ብርሃን የሚሆነውን ትውልድ እናገኛለን። ፈተናው ብዙ ሊሆን ይችላል። ድህነት ሊያቆራምደን ይችላል። ከትግሉ አልመለስም የሚለው የመገደል ጽዋ ሊደርስበት ይችላል። በተስፋ የነገውን ጥርጊያ መንገድ ለማበጀት መስዋዕት መሆኑ ክብር ነው፣ ዘላለማዊ ክብርም ነው። ሁላችንም የዚህ አኩሪ ክብር አካል ለመሆን እንነሳሳ። ድል ለኢትዮጵያ ህዝብ።
አድማጮቻችን የዛሬ ነሐሴ 25 2006 ወይንም እንደ አውሮፓ አቆጣጠር የአውጉስቲ 31 2014 ፕሮግራማችንን እያጠናቀቅን ነው። የዛሬውን ፕሮግራም የመራነው ወርቁ ሞላ፣ ተኮላ ወርቁ፣ እኔም ቴዎድሮስ በቀለ መልካም ሳምንት ይሁንላችሁ እያልን እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
አረሱት Yeah.